ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ። በኢትዮጵያ የመጀመሪያው የሚባል የአይነ ስውራን መዋለ ህጻናት ተከፈተ።
ልጅስ ማየት ውጪ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል።
በዚህ ዙሪያ ዘገባ ያለን ቱሪዝምና ሌሎች ወጣት ተኮር ዘገባዎችንም ይዘናል። ዓለም አቀፍ ዘገባዎችና ቅንብሮችም አሉን። ኤደን ገረመ የምሽቱን መሰናዶው በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን። የመጀመሪያው ዘገባችን ቱሪዝም ነው። በአማራ ክልል በተከሰከሰው የጸጥታ መደፍረስ ምክንያት በፈረንሳይ መንግስት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ የከተማ አስተዳደሩ የባህል ቱሪዝም ጽህፈት ቤት አስታውቋል። የጥገናው መጓተት አብያተ ክርስቲያኑ ያለበትን የጉዳት ደረጃ እንደሚያባብሰውም ጽህፈት ቤቱ አክሎ ገልጿል። የቱሪዝም ፍሰቱ የጸጥታ ችግር እንደታወቀ የከተማው አስጎብኚዎችና የሆቴል ባለንብረቶች ማህበራትም ይናገራሉ። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ፣ ኋላም በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሩ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተከሰከሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ
የፈረንሳይ አጥኚ ቡድኖች ወደ አካባቢው ጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ ለቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን በዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጽ ነው።
እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ.ም ላይ ተጀምሮ በሶስት አመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በ2015 ዓ.ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ።
የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና አላማው። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያደርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናልና ይህ ትልቅ ቅርስ የዓለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ።
ከዓመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ።
በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ ወይም የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስቴኔብል ላሊበላ የሚባለው ፕሮጀክት ያው ይሄ የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው።
በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ።
አሁን እየሰራን ያለነው እዛ ሳይቱ ላይ 22 ቦታዎች ላይ የእርምት ስራዎችን መስራት ፈላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል ወደ ነበረበት መመለስ እንዲሄን ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዮስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው። ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትም ቢሆን ጥንት ተደፍኖ የነበረው ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላ ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን።
ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ።
ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢው ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው።
በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ 200 የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል።
ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ 190 የሚገመት ቁጥር አባላት ምን ያለ ነው በአንድ ትልቅ ማህበር ስር ነው። ይሄ ጋይድ ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ 4ኛ ዓመታችንን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ፣ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡን ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን ይበትኑም አሉ።
የላሊበላ ከተማ የሆቴል ባለ ንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከ50 በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከ5000 የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል።
በላሊበላ ከተማ ከ52 ሆቴሎች በላይ ያሉን፣ እነኚህ ሆቴሎች ከ5ና ከ6000 በላይ ሰራተኛ የያዙ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለ5 ዓመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር 10,000 ብር ሳታገኝ ሰራተኛ ደሞዝ 100 እና 200 ሺህ ብር ለመክፈል ከፍተኛ ችግር ነው። የባንክ ዕዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው እያጣደፉ ነው ያሉ። ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ያለ ነው።
በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ካለ ጊዜያቸው የተወለዱ ህጻናት ልጆቻቸው የማየት ብርሃናቸውን ያጡባቸው ወላጅ እናቶች ልጆቻቸው ለአቅመ ትምህርት ቤት ደርሰው እንደ ኩዮቻቸው መዋለ ህጻናት እንዲገቡ በፈለጉ ወቅት ያጋጠማቸው ነገር የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገው ይናገራሉ። በዋና ከተማዋ አዲስ አበባ ለፍለጋ በሄዱባቸው ትምህርት ቤቶች በሙሉ አይነ ስውራን ህጻናቱን ከ8 ዓመት እድሜ በፊት የሚቀበል ተቋም አለመኖሩን መታዘብ የቻሉ 7 እናቶች ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት በማለት ህጻናት የመጀመሪያውን መዋለ ህጻናት በ2015 ዓ ም ለመክፈት በቅቷል። ከመስራቾቹ መካከል ሁለቱን አነጋግሬ ያሰናዳሁት ዘገባ ቀጣዩ ነው።
ሳራ ወልዴና ሰናይት ዮሐላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚገሩት ተመክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐላ ወርቅ፣
ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢው እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ያው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው፣ እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ፣ በቃ አህለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው ነው እኛ እኮ ሄደን ነበር እንደዚህ እንደዚህ ብን የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው አሁን ልጅ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ቻሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካከት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚ እድሜ ከፍ ያሉ ስላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ የሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛም በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲናው ተለጥፎለት ትንሽ አሁን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
እኛ አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን፣ በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት እንመስርት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት የተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላች ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው እንደ ሀገር። ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬን መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው፣ ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ። አሁን በተለይ ብሬንን አሁን ከነሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጥናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው የሚሸፍንልን ካገኘን፣ እንደው መንግስትም ቢያየን ብለን የምናስበው። የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ሊገላግለን። እኛ አሁን ሄዴክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህን ነው እየፈራን ያለ ነው። እና የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህንን ነው።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐላወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆቻችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት በምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶ ወለዱ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሳፋሪኮም በኢትዮጵያ በገጠመው ፈተና ምክንያት ሌሎች የቴሌኮም ኩባንያዎች ወደ ዘርፉ ሊሳቡ እንዳልቻሉ ሮይተርስ ያወጣው ዘገባ አመልክቷል። የኢትዮጵያን ኢኮኖሚ ለውጭ መዋለ ንዋይ ክፍት ለማድረግ እንደ አንድ ቁልፍ መስክ ይታይ የነበረው የቴሌኮሙኒኬሽኑ ዘርፍ በህግና በገበያ ፉክክር በኩል ተግዳሮቶች እንደገጠሙት ዘገባው አክሎ አመልክቷል። ሶስተኛውን የቴሌኮም ፈቃድ ለመስጠት በሂደት ላይ የነበረው ጨረታንም ባለስልጣናት እንዲቋረጥ አድርጓል። እንግድ ወልዴ ዘገባው እንደሚከተለው ያቀርበዋል።
በኢትዮጵያ ብቸኛው የግል ቴሌኮም ኩባንያ ሳፋሪኮም ባለፉት 2 ዓመታት እንቅስቃሴው አስቸጋሪ ሁኔታዎች ስለገጠሙት ሌሎች የውጭ ኩባንያዎች በመስኩ ለመሳተፍ የነበራቸው ፍላጎት እየተቀዛቀዘ እንደሆነ የመስኩ ባለሙያዎችንና በፈቃድ አሰጣጥ ሂደቱ ላይ እውቀት ያላቸውን ወገኖች ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የቴሌኮም መስኩ ኢኮኖሚውን ያንቀሳቅሳል የሚል ተስፋ አገሪቱ የነበራት ቢሆንም የሕጉ መለወጥ፣ ተደጋጋሚ የጸጥታ ችግሮችና መንግስትም በከፍተኛ ቁጥጥር ስር ያለውን ኢኮኖሚ ክፍት ለማድረግ ያለው ቁርጠኝነት አጠራጣሪ በመሆኑ በመስኩ መዋለ ንዋያቸውን ለማፍሰስ የሚችሉ ኩባንያዎችን ፍላጎት እንደቀነሰ ዘገባው አመልክቷል። የስታንዳርድ ኢንቨስትመንት ባንክ የምርምር ኃላፊው ኤሪክ ማሳው በኢትዮጵያ ስላለው ችግር ይናገራሉ።
If you look at just the macro scenario on the part of Ethiopia,
በኢትዮጵያ ያለውን አጠቃላይ የኢኮኖሚም ሆነ ሌሎች ሁኔታዎችን ስትመለከት እንዲሁም በተለያዩ ክልሎች ያለውን ችግርና የፖለቲካ ሁኔታ መባባሱን ስትመለከት አዲስ የሚገባ ኩባንያ እንዲባጭ ጊዜ ውስጥ ያሰበውን ማሟላት አይችልም። በኢትዮጵያ ያለው የቴሌኮም ገበያ በተመለከተ ሁሌም በጥንቃቄ ነው የምንመለከተው። በእርግጥ ትልቅ ገበያና መልካም አጋጣሚ አለም። የተፈለገው ቦታ ለመድረስ ግን ጊዜ እንደሚወስድ ጥርጣሬ የለኝም።
ኢትዮጵያ ከሶስት ዓመታት በፊት የመጀመሪያውን ጨረታ ስታወጣ መሳሪያዎች ከቀረጥ ነጻ እንዲገቡና የታክስ ፎይታም እንደሚኖር ማበረታቻ አድርጋ የነበረ ሲሆን አዲስ በወጣው ሕግ ውስጥ ግን የተጠቀሱት ማበረታቻዎች እንደሌሉ ታውቋል። ሳፋሪኮም በሕጉ ላይ ስለተደረገው ለውጥ አስተያየት መስጠት ሳይፈልግ ቀርቷል። የገንዘብ ሚኒስቴር እንዲሁም የጠቅላይ ሚኒስትሩ ቃል አቀባይ ሳፋሪኮም የገጠመውን ፈተና በተመለከተ የጽሑፍ ጥያቄ ቀርቦላቸው መልስ ሳይሰጡ እንደቀሩ ሮይተርስ በዘገባው አመልክቷል። ባላንሲንግ አክት የተሰኘ የቴሌኮም አማካሪ ኩባንያ ዋና ሥራ አስፈጻሚ የሆኑት ረስል ሳውዝውድ መንግሥት ለእውነተኛ ውድድር ባለው ቁርጠኝነት ላይ ጥርጣሬ አላቸው። የኢትዮጵያ መንግሥት ምን እያደረገ እንደሆነ ግልጽ ሊሆንልህ አይችልም። አንዴ ኢኮኖሚውን ክፍት ያደርጋል፣ መልሶ ሐሳቡን ይቀይራል ብለዋል ሳውዝውድ። ኩባንያዎች መንግሥት ያወጣው ሦስተኛ ጨረታ መሻሻል አለበት ማለታቸውን ተከትሎ ባለፈው ወር ባለሥልጣናት ሂደቱ እንዲቋረጥ አድርገዋል። በኢትዮጵያ ቴሌኮም 45 በመቶ ድርሻ ለመግዛት በሂደት ላይ የነበረው የፈረንሳዩ ኦሬንጅ ኩባንያ እቅዳችንን በፍጥነት ተግባራዊ ለማድረግ ሁኔታዎች አይፈቅዱም በሚል ሂደቱ እንዲቋረጥ ማድረጉን ሪፖርቱ ጠቁሟል። ሳፋሪኮም በበኩሉ በኢትዮጵያ በነበረው ቆይታ በፍጥነት ትምህርት ማግኘቱን አመልክቶ በሚያቀርባቸው አገልግሎቶችና ውጤቶች ላይ ከፍተኛ ፍላጎት እንደነበር አውስቷል። 7 ሚሊዮን ተጠቃሚዎችን መመዝገቡንና 4.1 ሚሊዮን የሚሆኑ አገልግሎቱን በመጠቀም ላይ ያሉ ደንበኞች እንዳሉት ሳፋሪኮም ባለፈው ወር አስታውቆ ነበር። በሞባይል ገንዘብ ለማስተላለፍና ክፍያ ለመፈጸም የሚጠቀሙት ቁጥር ደግሞ 1.2 ሚሊዮን እንደደረሰ ኩባንያው አስታውቋል። የታክሲ ሹፌሩ ያሬድ ምህረታብ ነዳጅ ለመግዛት የሞባይል ክፍያን ይጠቀማል። ቴክኖሎጂው መጀመሪያ ላይ ትንሽ አስቸጋሪ ሆኖ እንደነበር በኋላ ግን እየተለመደ እንደመጣ ይናገራል።
መጀመሪያ ላይ ከበድ ብሎ ነበር፣ ላይክ ሞር ክራውድድ አድርጎት ነበረ። ከዛ ግን እየተሻለ እየሆነ መጥቷል። አፕዴት እያደረጉት ጋዝ ስቴሽን ላይ ያሉ ሰዎችም እያወቁት ሲመጡ የተሻለ ሆኗል አሁን ላይ።
በኬንያ መንግስት በደቡብ አፍሪካው ቮዳኮም እና በእንግሊዙ ቮዳፎን በባለቤትነት የተያያዘው ሳፋሪኮም በገጠሙት ችግሮች ላይ አስተያየት አልሰጠም። ኩባንያው ወጪውን የሚሸፍነው እና ትርፍ ማግኘት የሚጀምረው ከሶስት ዓመታት በኋላ በፈረንጆቹ 2026 ዓመተ ምህረት እንደሆነ የጠቆመው የሮይተርስ ዘገባ በጊዜ የገጠመው ኪሳራ ግን የኩባንያውን አጠቃላይ ትርፍ ዝቅተኛ እንዲሆን እንዳደረገው፣ ይህ ግን የሚጠበቅ መሆኑን ተንታኞች በመናገር ላይ መሆናቸውን አመልክተዋል። 72 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በበኩሉ ባለፈው የበጀት ዓመት ትርፉ ከእጥፍ በላይ መጨመሩን አስታውቋል። ስልክ በመጠገን ሥራ ላይ የተሰማራው ሚካኤል ዳንኤል የሳፋሪኮም ኔትወርክ ተደራሽነት አንዱ ችግር እንደሆነ ይናገራል።
ያው የኢትዮ ቴሌኮም የረዥም ተጠቃሚዎች ነው ሳፋሪኮም አሁን ነው የመጣው። ግን ሳፋሪኮምም እንደተጠቀምኩትም ከሰውም እንደሰማሁት ደግሞ አብዛኛው ሰው ስለ ሳፋሪኮም ያው ኔትወርኩ ሎው ነው፣ ብዙም መነጋገር አይቻልም፣ ይቆራረጣል ምናምን የሚሉ ነገሮች አሉ። ኢትዮ ቴሌኮም የተለመደ ነገር ስላለው እሱ ምንም እንከን የሚወጣለት ነገር አይደለም። ሳፋሪኮም ላይ ግን አሁን እየሰማ ነው ያለነው ነገር በኔትወርክ ዙሪያ የመቆራረጥ ችግር አለው የሚል ነገር ነው።
ሶስተኛው የቴሌኮም ጨረታ የዘገየው በኢትዮጵያና በዓለምም በሚታየው አስቸጋሪ የኢኮኖሚ ሁኔታ ምክንያት እንደሆነ የገንዘብ ሚኒስትሩ ኢዮብ ተካልኝ ተናግረዋል። በሀገሪቱ ያለው የዋጋ ግሽበት 30 በመቶ መድረሱ ሲታወቅ አገሪቱ ላለባት 1 ቢሊዮን ዶላር ዓለም አቀፍ የቦንድ ዕዳ ክፍያ መፈጸም ሳትችል በመቅረቷ አጠቃላይ ዕዳዋን መክፈል ያልቻለች ሀገር ወደ መሆን ጠርዝ ላይ እንደምትገኝ የሮይተርስ ዘገባ አመልክቷል።
በየዓመቱ በዚህ ሰሞን የአሜሪካዋ ኒውዮርክ ከተማ ጎዳናዎቿና መደብሮቿ መስኮቶች ለዓመት በዓሉ ወይም ደግሞ እየቀረበ ለመጣው የገና በዓል አስውባ ትጠብቃለች። የከተማዋ ታላላቅ መደብሮች በየመስኮቶቻቸው ላይ ያዘጋጇቸውን ትዕይንቶች ለመመልከትና ለመገበያየት የከተማይቱን ነዋሪዎች ጨምሮ ከሌሎች አካባቢዎች የመጡ ሸማቾችና ተጓዦችን በብዛት ይጎርፉባታል። በዚህ ዙሪያ የተሰናዳውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ኒውዮርክ ለዓመት በዓሉ አጊጣለች። የውጭም የከተማዋ የራሷ ነዋሪዎችም የዘንድሮን ድምቀቷን ሊመለከቱላት ጎዳናዎቿን እያጨናነቁ ነው። በየአመቱ ትላልቆቹ እንደ ብሎሚንግዴልስ፣ ሳክስ ፊፍት አቨኒው፣ ሜሴስ ያሉ የከተማይቱ መደብሮችም ተናንሾቹ ሱቆች ጭምር መስኮቶቻቸውን በአመት ባለ ድባብ አስውበው ተመልካቹን አጀብ ያሰኙ ነው። ከኮሎራዶ ዴንቨር ከተማ ወደ ኒውዮርክ የተጓዙት ዳያን ሎሪ ምንም ቢሆን በየአመቱ ከኒውዮርክ አልቀርም ይላሉ።
You never see anything like it. I come every year to see it.
በጣም ግርም ነው። ልዩ ነው። እንደዚህ አይነት ነገር ታይቶ አያውቅም። እኔ በየአመቱ ስራዬ ብዬ እሱኑ ላይ እንመጣለሁ። ታዲያ እንደው አንዴም ሳልደስት ይቀርውበት ጊዜ የለም።
የኬንታኪ ነዋሪዋ ክሪስቲ ራሽንግም ኒውዮርክ የተጠበበችበትን የአመት በዓል ትዕይንት ሊመለከቱላት መጥተዋል።
I think they're brilliant. They're spectacular. I mean, it's something I've not ever seen.
በጣም ማራኪ ዝግጅት ነው። እኔ እንደዚህ አይነት ነገር አይቻለውም። ለወትሮ ብዙ ጊዜ በኢንተርኔት ነው የማየው። ታዲያ በአካል ተገንቶ ሲያዩት በጣም ነው ደስ የሚለው። ወዲህ ወዲያ ያሉ ቃ መግዛቱም ደስ ይላል።
እነዚህ የመደብሮች መስኮት ላይ ውብ ትዕይንቶች ታዲያ ገበያተኞችን ማዝናናት ብቻ ሳይሆን በዚህ አሁን ባለው የርቀት ግብይት ዘመን ለመደብሮቹም የሚያመጡት ጥቅም አለ። አን ኮንግ ኒውዮርክ የሚገኘው እውቁ የፋሽን ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ።
They're a vital tool for retailers and you know even in this world of advanced technology
ለንግድ ቤቶችን በጣም ይጠቅማቸዋል። ባካልና በርቀት የሚደረገውን ግብይት እንደ ድልድይ ሆኖ ያገናኛልና ገበያተኛውን ባካል አግኝቶ ለማናገር ትልቅ እድል ይሰጣል። ይህንን በየትኛውም አይነት የኢንተርኔት መድረክ ላይ ለማድረግ አይቻልም።
እርሳቸው እንደሚያስረዱትም የኒውዮርክ ከተማ ትላልቅ መደብሮች ጎዳናዎቿንም መስኮቶቻቸውንም እያስጌጡ ለከተማቸው ጎብኚ የሚስቡበት ልማድ ከአንድ መቶ ዓመት በላይ ያስቆጠረ ባህል ነው።
Holiday windows and windows in general go back to
በበዓል ጊዜ የመደብሮች መስኮት ማስመር በአጠቃላይ መስኮቶች ማንቆጥቆጥ እንደ አውሮፓ አቆጣጠር ከ1800ዎቹ ወይም ከ1900ዎቹ የመጀመሪያ ዓመት አንስቶ ይደረጋል። ከጊዜ ጋር እየተሻሻለ ሄደ። ለበዓሉ መስኮቶችን አንቆጥቁጦ ለተመልካች ማቅረብ መደብሮቹ ለከተማዋ የሚያበረክቱት ስጦታ እንደማለት ነው።
ዘንድሮ ደግሞ የፊታችን ሰኞ የሚውለውን የፈረንጆች ገና ክሪስማስ ቀጥሎም በሳምንቱ ሰኞ የሚከተለውን አዲስ አመት ምክንያት በማድረግ ኒውዮርክ ጎዳናዎቿም መደብሮቿም አሸብርቀው ተዘጋጅተዋል። ቲፋኒስ መስኮቶቹን በአልማዝ አንቆጥቁጧል። ሳክስ ፊፍዝ አቨኒው ከታዋቂው የፋሽን ኩባንያ ከክርስቲያን ዲዮር ጋር ሆኖ አሳምሮታል። በርግዶርፍም በመብራትና በመስተዋት ሲያስደምም፣ ብሉሚንግዴልስ ደግሞ አዲሱን የዋርነር ብራዘርስ ፊልም ዋንካን መሰረት ባደረጉ ውብ ስራዎች ጎብኚዎችን አጀብ እያሰኘ ነው። የብሉሚንግዴልስ የሽያጭ እቃዎች አቀራረብና አደረጃጀት ምክትል ፕሬዚደንቱ ጃን ክሊሞስኪ ሲያስረዱ
When we design the windows, we're really looking to
መስኮቶችን እንዴት እንደምናስጌጥ ስናቅድ ተመልካቹን እንደ ልጅ ከውስጥ ፍንድቅ ሊያደርገው የሚችል ነገር እያሰብን ነው። ብልጭ ብልጭ በሚሉ ነገሮችና በከረሜላ የተሰሩ ጃኬቶች ተመልካቹን ያስገርማሉ፣ ያስፈነድቃሉ።
መስኮቶቹን ያሳመርንባቸው ትዕይንቶች በግሩ ወደ መደብራችን የሚመጣውን ገበያተኛ ብቻ ሳይሆን በርቀት የኢንተርኔት ግብይት የሚያደርገውንም ጭምር በአካል መጥቶ እንዲገበይ ይስባል ይላሉ።
በአካል ተገኝቼ መስኮቶቹን በተመስጦ እየተዘዋወርኩ መጎብኘትና መደሰት ይሄ እኮ የፈለገውም ቢሆን ቤት ሶፋ ላይ ቁጭ ብሎ የሚገኝ ነገር አይደለም።
እናም የኒውዮርክን ጎዳናዎች ያጨናነቀው የህዝብ ብዛት ሲታይ ይህ የአመት በዓል ልማድ ወደፊትም ደምቆ እንደሚቀጥል ይጠቁማል።
የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝነው የጋቢና ቪኦኤ መሰናዶ ተጠናቀቀ። አብራችሁን ስላመሻችሁ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ ከመላው አሜሪካ ድምፅ የስቱዲዮ ባለሙያዎች ጋር ነበር ስናስተናግዳችሁ የቆየ ነው። ሰላም ጤና ይስጥልን። ደህና ደሩ።